አድማጮቻችን ባለፈው ከማስረሻና ከኮስሞስ ጋር ያደረግነውን የመጨረሻ ክፍል ይዘን በቀረብንበት ወቅት ከህዝባዊ ኃይል ተብዬው የአስተዳደርና ፋይናንስ ኃላፊ ከነበረው ከሽታው ሽፈራው ጋር ያደረግነውን ውይይት ይዘን ቀርባለን ባልነው መሰረት የመጀመሪያውን ክፍል ዛሬ ይዘን ቀርበናል። ሽታው የሂሳብ ባለሙያና በተለያዩ ኮሌጆች ያስተምር የነበረ ነገር ግን ይኖርበት ከነበረው ደቡብ አፍሪካ ግንቦት ሰባት አሁን ያለውን የድርጅት አመራር ለመገንባት ስልጠና መስጠት እንፈልጋለን በሚል ኤርትራ ውስጥ እንደደረሱ ሁሉም ውሸት መሆኑን ሲረዳና በተሰጠው ኃላፊነት መሰረት በህዝባዊ ኃይሉ ስም የሚሰበሰበው ገንዘብ እንዳስተዳደርና ፋይናንስ ኃላፊነቴ ማወቅና አባላትም ግልጽ በሆነ አሰራር ማሳወቅ አለብን ብሎ በመጠየቁ ብቻ ሰበብ ተፈልጎለት ባንዳርጋቸው ትእዛዝ እንዲታሰርና ለሻዕቢያ አሳልፎ እንዲሰጥ ከተደረገ በኋላ ደረሰበትን ግፍና በደል ድብደባ በአጠቃላይ ከባርነት በከፋ ሁኔታ እንዴት እንዳሳለፈ ይህም እሱ ብቻ ሳይሆን በአጠቃላይ ኢትዮጵያውያን በሻዕቢያ እጅ እንዴት እንደሚሰቃዩና እንደሚገደሉም ጭምር ይገልጽልናል። እሱ በግል ባንዳርጋቸው ከሳሽነትና ፈራጅነት መጀመሪያ 3 ወር ተፈርዶባል ተብሎ ሲነገረው ምንም መሰላጣፋ ለምን ይፈረድብኛል ብሎ ስለጠየቀ እስራቱ ወዳል ተወሰነ ጊዜ ተቀይሮ ከዛፍ ጋር እየታሰረ ራሱን እስኪስድ ድረስ በተደጋጋሚ እንዴት እንደተገረፈ በሐዘንና በቁጭት ያስረዳል። ይህ ግፍና በደል በዲሞክራሲ በፍትህና በነጻነት ስም የሚደረግ ሲሆን ሁላችንም ነክተን ኤርትራ ውስጥ ለሚሰቃዩ ወንድሞቻችን ጥብቅና በመቆም እንዳንዳርጋቸውና ብርሃኑ ነጋ የመሳሰሉ በሰው ስቃይና መከራ ገንዘብ ማሰባሰብና በሌለ ትግል የፖለቲካ ንግድ የሚነግዱ የውሸት ታጋዮች ላይ ግፊት በማድረግ አስረው ለሻዕቢያ በባርነት አሳልፈው የሰጧቸውን ወንድሞቻችን እንዲፈቱ ያለ ፍላጎታቸው ኤርትራ ውስጥ ያገቷቸውን ደግሞ ለቀው ወደሚፈልጉበት ቦታ እንዲሄዱ እንድናደርግ ጥሪ ያቀርባል። አንዳርጋቸው ከፖለቲካ ንግዱ በተጨማሪ አስመራ ላይ ከዱባይ እየተመላለሰ በሚያመጣቸው የሸቀጦች ተሞላ የተንጣለለ ሱቅ አዳራሽ በመክፈት ከአባላት የሚሰበሰበውን ገንዘብ ለዚህ አገልግሎት ሲያውለው ገንዘባችን የትገባ ብሎ የሚጠይቅ አባልና ለጋሽ አልተገኘም። ይህ ከኪሳችሁ የሚወጣው ገንዘብ ለመታገያ ሳይሆን ለወገኖቻችሁ ስቃይና ሞት ምክንያት ሲሆን የተወሰነውም ገንዘብ ለሻዕቢያ ጦር አዛዦች የሚከፈል መሆኑንም እንድታውቁት እንግዳችን ያስታውስ ይፈልጋል። አንዳርጋቸው ጽጌ ሻዕቢያ በሰጠው ቪላና በተቀጠሩለት 3 ቤት ሰራተኞች ደልቶትና ተንደላቆ ሲኖር አታሎ ወስዶ በረሃ ላይ ጣላቸው ወጣቶች ላይ እስር ግርፋትና ሞት እየፈረደና እያስፈረደ ሲያሰቃይ የተረፉት ደግሞ መሳሪያ ተደቅኖባቸው የሻዕቢያ ባሪያ ሆነው ምርት አምራች መንገድና ድልድይ ሰሪ እንዲሆኑ አሳልፎ በመስጠቱ ብዙ ወገኖቻችን ሞተዋል፣ አካላቸው ጎርሏል። አሁንም ባንዳርጋቸውና በብርሃኑ ትእዛዝ በቃን በሌለ ትግል የሻዕቢያ ባሪያና የግንቦት ሰባት መጠቀሚያ አንሆንም ብለው ጠፍተው ለመውጣት የሞከሩ እነ ትግስቱ በአደባባይ እየተቀጠቀጡ ወደ እስር ከተወረወሩ በኋላ አሁን ያሉበት ሁኔታ አይታወቅም። ሌሎች ኤርትራ ውስጥ ከሚገኙ ከተለያዩ የፖለቲካ ድርጅቶች ተወስደው በሻዕቢያ እስር ቤት ላይ ያሉ በመቶዎች የሚቆጠሩ የሞት ቀንን የሚጠባበቁ ወገኖቻችንም እንዳሉም ሳናሰምርበት አናልፍም። በዛች ነጻ ሳትሆን ነጻ ሆኛለሁ ብላ በሻዕቢያ ባርነት ባለችውና የዜጎች ድምጽ ታፍኖ በሚኖርባት ኤርትራ በምትባል አገር በግዴታ የኛ ወገኖችም ከሞት የተረፉት ታፍነው የሚኖር በመሆናቸው የነዚህን ወገኖቻችንን ድምጽ ስለነሱ ሆነን ድምጻቸውን እያሰማን ነው። ብራውኑ ነጋና አንዳርጋቸው ጽጌ በወንድሞቻችን ላይ ለሚደርሰው ማንኛውም ጉዳት በኢትዮጵያና በኢትዮጵያውያን ላይም ለፈጸማችሁትና የፈጸማችሁት ላለው ገደብ የሌለው ወንጀል ጊዜ ይዘገያል እንጂ ከተጠያቂነት እንደማታመልጡ ልታውቁት ይገባል። አድማጮቻችን የመጀመሪያውን ክፍል ውይይት ቀጥሎ እንድታዳምጡ እንጋብዛለን። ይህ የግንቦት ሰባት ዲሞክራቲክ ድምጽ ነው።
ኮሌጅ፣ አድማስ ዩኒቨርሲቲ ኮሌጅ፣ ቅድስተ ማርያም ዩኒቨርሲቲ አስተምር ነበረ። ሳውዝ አፍሪካ የራሴን ስራ እንቀሳቀስ ነበረ። በተለይ የወረቀት ስራዎች ላይ ነበር ማተኮር የነበረው። ኢትዮጵያ ሪፊውጂ ኮሚኒቲ አሶሴሽን የሚባል የስደተኞች ማህበር አለ። በዛ ውስጥ የስራ አስፈጻሚው አባል ሁኜ የኦዲት እና ቁጥጥር ክፍል ኃላፊ ሁኜ አገለግል ነበረ። ለኢትዮጵያኖች የቮለንቲር ሰርቪስ ኢንተርፕሬቴሽን ጋር በተያያዘ ወይም ከሆም አፌርስ ዲፓርትመንት ጋር በተያያዘ እሰጥ ነበረ። ለግንቦት ሰባት አባል የሆንኩት እዛው ሳውዝ አፍሪካ በነበርኩበት ሰዓት ነው። አባልም ሲሆን በራሴ ነው ከሙልጌታ ጋር ተገናኝቼ፣ ያው የሞላ ፎርም አለ ለሁለተኛ ጊዜ ሙልጌታ የሚሰጥ እሱን ሞልቼ አባል እንደሆን ተነገረኝ። እዛም ራሱ የግንቦት ሰባት እንቅስቃሴን በተመለከተ በተለይ ደግሞ የሳት ፈንድሬዚንግ ፕሮግራም በተመለከተ አዘጋጅተው ፕሮግራሙን እንዲካሄድ ካሉት ሰዎች አንዱ ነኝ። ግንቦት ሰባት ወደ መሬት መውረድ አለብን የሚል አቋም ሲደርስ ለአባላቱ አጠቃላይ ዓለም ላይ ላሉ አባላት መልዕክት የተላለፈበት ሁኔታ ያለው እኛም ጋር ያን መልዕክቱ ደርሶ ስለነበረ ጥሪ ሲቀርብ በአካልም እስከ መጨረሻው እንሄዳለን ካሉ መጀመሪያ ዙሬ ስድስት ሰዎች መካከል አንዱ ነኝ። ኤርትራ ከነበርኩበት ቆይታ ጋር በተያያዘ አድማጭ ሊያውቀው ይገባል፣ ሊገነዘበው ይገባል። እዛ የተከሰቱ ነገሮች ሁሉ መታየት ያለበት ሚዛን አለብኝ የማስበው ሁለት ነጥቦችን ማንሳት እፈልጋለሁ። አንደኛው ነጥብ አጠቃላይ የሻዕቢያ መንግስት ለኢትዮጵያን ያለው አቋም ሲሆን፣ ሁለተኛው ደግሞ ግንቦት ሰባት የነበረው የፖለቲካ አሳልፍም ወይም ደግሞ የነበረበት የፖለቲካ አቋም የሚለውን ነው። በተለይ ደግሞ አንዳርጋቸው ተፈጻሚነት ያደረገውን የፖለቲካ አቋም ብዬ የማስበውን ነው። ሁለቱን ነው። እነዚህም መሰረታዊ ፖይንቶች ናቸው። ከዚህ በኋላ የተከሰቱ ነገሮች፣ የኤርትራ ውስጥ የተለዩ የሚደረጉ ነገሮች፣ የሰዎችም መሰሪነት ወይም ደግሞ እየሰሩ ያሉ ስራ ሊታወቅና ለአድማጭ ግልጽ ሊሆን የሚችለው እነዚህ መሰረታዊ ፖይንቶች ካወቀ ብቻ። በመጀመሪያ የሻዕቢያ መንግስት አቋም ምንድን ነው ብለን ስናስብ ሁላችንም እንደምናውቀው ሻዕቢያ በኢትዮጵያ ላይ አላግባብ ራሱን ማደለብ የሚፈልግ መንግስት ነው። አላማ አድርጎ የተነሳው አላግባብ ራሱን ማደለብ፣ ኤርትራን አላግባብ በኢትዮጵያ ላይ ተጠቅሞ አላግባብ ማበልጸግ ነበር አጠቃላይ አላማ የነበረው። ይህን ለአንዴና ለመጨረሻ ጊዜ በኢትዮ ኤርትራ ጦርነት ያከሰመበት ሁኔታ ነው ያለው። ህልሙ ሳይሳካ ቀርቷል። ህልሙ ባለመሳካቱም የዛች ሀገር እጣ ፋንታ አጣብቂኝ ውስጥ የገባበት ሁኔታ እንዳለ ነው በኋላ ያሉ ነገሮች የሚያስረዱኝ። እኔ በአጠቃላይ ማለት ነው ሀገሪቱ እንደ ሀገር የመቀጠል ፈተና ውስጥ ነው የገባችው። ሀገሪቱ በጣም በሚገርመው ሁኔታ ምግቦች ኤክስፓየር ሊሆኑ ምግቦች ዳምፕ የሚደረጉበት መድኃኒቶች ሳይቀሩ ኤክስፓየርድ የሆኑ መድኃኒቶች በይፋ የሚቸርቸውባት እና ህዝብ ለአገልግሎት የሚጠቀምባቸው ሆኖ ነው የምታገኘው። የኤርትራ አጣብቂኝ ውስጥ መግባት የኢትዮጵያ በተለይ ደግሞ ይሄ ኢትዮ ኤርትራ ያመጣው መዘዝ ነው ብለው እና ግንኙነት ያለመኖር ነው እንደ ሀገርም ልትቀጥል አልቻለችም። ስለዚህ የኤርትራ መንግስት በኢትዮጵያ ላይ እንደዚህ ቀላል የሆነ አቋም አልያዘም፣ መጥፋቴ ካልቀረ እኔም ሌላዎችን አጥፍቼ መቀጠል አለብኝ የሚል አቋም የያዘን የሚመስለኝ። እኔ ሊያጠፋ ይህን ሊያደርግ የሚችለው ደግሞ በሁለት አይነት መንገድ ነው። አንዱ ተሳክቶለታል፣ አንዱ ደግሞ አልተሳካለትም። ያልተሳካበት መንገድ ምንድን ነው? በወታደራዊ ኃይል ኢትዮጵያን አጥቅቶ የሚፈልገውን ነገር ማድረግ ነው። ያ ደግሞ ሀገሪቱ ኢኮኖሚ ሊሸከመው እንደማይችል ኢትዮ ኤርትራ ጦርነት ራሱ ያረጋገጠው ነገር ነው። እሱም ያውቀዋል፣ ሊሞክረው አይችልም። እንደነገርኩ ነው ወታደሮች አካባቢ የታሸጉ ቆርቆሮ ምግቦች ኤክስፓየር ሊሆኑ አደስ ሳይቀር ይሄ ምስር የሚባለው ለበሽታ የሚያደርገው ምግብ ራሱ ኤክስፓየር ሊሆን የሚቀርበው ብስኩቶች ኤክስፓየር ሊሆኑ ናቸው። መድኃኒቶች ኤክስፓየር ሊሆኑ ናቸው። ሀገሪቱ ያለችበት ሁኔታ ራሱ ስታየው በተለይ አስመራን ሚኒሊክ ከዚህ በፊት ገልጾታል። እውነት ነው ደርግ ጥሏት እንደሄደና ራሳቸውን እንኳን መንጀል ማድረግ አብቷቸው አይደለም ተጨማሪ ልማት ሊያካሄዱ ድሮ የነበራት ውበት ራሱ እየሻገተና እየፈራረሰ የምትገኝ ሀገር ነች። በዛ መልኩ ራሳቸውን ራሱ እንደ ሀገር መቀጠል ያቃታቸው ሰዎች ስለሆኑ ወታደራዊ ኃይል ኢትዮጵያን ማንበርከክ በጣም እንደሚከብዳቸው ማረጋግጠው ያውቁታል። ከዛች ሀገር ላይ አይናቸው ሊነቀል አልቻለም። ሀገራቸውን እንደ ሀገር እንዲቀጥል ለማድረግ ኢትዮጵያ ጋር ድንበር መጋራት አለባቸው፣ በሰላም መኖር ነበረባቸው። ያ እድል ተዘጋባቸው። እንደ ሀገር ሊቀጥሉ ስላልቻሉ ኢኮኖሚውም ያን ነገር ወታደራዊ ኃይሉ ማጠናከር እና በሚፈልጉት መልኩ ማንቀሳቀስ እንደማይችሉ ስላወቁት ሁለተኛ መንገድ ነው እየመረጡት። ይህም መንገድ ምንድን ነው? ኢትዮጵያዊ ስም ያላቸውን ድርጅቶች በመፍጠር እዛው ሀገር ላይ እና ከውጭ ያሉ የኢትዮጵያ ተቃዋሚ ኃይሎችን ራሱ ኢትዮጵያዊ ስም እንዲሰጡ በማድረግ ከውጭ በማሰባሰብ በስራቸውም ኢትዮጵያውያንን በማሰባሰብ የኤርትራ ባሪያዎች በማድረግ በዚህ መልኩ ኤርትራ እንዲያለሙ ነው እየተፈለገው። የኤርትራ ወጣቶች ወጣት የሚባል ነገር የኤርትራ ምድር ላይ አታይም። አዛውንትና ህፃን ነው እነሱን በችግር ፊታቸው ተጎሳቅሎ የምታይበት ሁኔታ ነው ያለው። ስለዚህ ኤርትራ ሊሰማ አይችልም። ምክንያቱም አንዳች ሀይሉ ሀገሪቱን ጥሎ ወጥቷልና ሀገራቸው እንደ ሀገር መቀጠል ካለበት በተወሰነ መልኩን አትሊስት እንኳን ወታደሩን የምግብ ፍጆታ እንኳን ሚችል በትንሹ የልማት እንቅስቃሴ መኖር መቻል አለበት። ሀይል ከየትን ብሎ ማግኘት ነበረባቸው። የኤርትራ መንግስትን ሴራውን ሲተረስፍ ኢትዮጵያኖችን በዚህ መልኩ መጠቀም ይችላለው ሚል አንደርስታንዲንግ ላይ ደርሶ በዛ መልኩ ኢትዮጵያዊ ስም ያላቸውን ድርጅቶች ፈጥሮና ጥሪ አድርጎ ከውጭም ከየትም አሰባስቦ ኢትዮጵያዊ ባሪያዎችን ፈጥሮ ዛሬ ኢትዮጵያኖች በድርጅትም ታቅፈው እስር ቤትም ያሉ ከተገደሉት ውጪ በኤርትራ የእርሻ ጣቢያዎች ውስጥ በግለሰቦች የእርሻ ልማቶችም ውስጥም ሆነ በመንግስት የእርሻ ልማቶች ውስጥ ዛሬ እንደ ባሪያ ያገለግላሉ። በቂ ምግብና መጠለያ ወይም ደግሞ ልብስ በሌለበት ሁኔታ እየተደበደቡና እየተገረፉ መሳሪያ ተደቅኖባቸው በጣም በአሳዛኝ ሁኔታ ኤርትራን እያለሙ ነው ያሉት። በሚገርም ሁኔታ ዛሬ እንዲያውም የእርሻ ጣቢያዎች ነበረ፣ ዛሬማ በይፋ እንዲያውም መንገዶችንና ድልድዮችን ስላፊ በሚታዘብበት ሁኔታ ራሱ ኢትዮጵያኖች መሳሪያ ተደቅኖባቸው ነው ኤርትራን እያለሙ ያሉት። እነዚህ ድርጅቶች በዚህ መልኩ ስራ እንዲፈጽሙ የኤርትራ መንግስት አጀንዳ ነው። የኤርትራ መንግስትም በዚህ መልኩ እያፈጸመባቸው ነው ያሉት። ወታደሩ ይህን ነገር እያስለኛለው ወታደሩ ናቸው አይችልም። ነገር ግን ይህን ለመፈጸም ሲባል ለወታደሩ ግን ያስተማረው ነገር እንዳለ እኔ ይገባኛል። ጭንቅላት ውስጥ የሰነቀረበት ሁለት ፖይንቶች አሉ። እነዚህም ሁለት ፖይንቶች ምንድን ነው? አንደኛው ኢትዮጵያ ኤርትራን ኮሎናይዝ አድርጋታለች። ስለዚህ አሁን ላለንበት የደህንነት አረንቋ መንስኤው ኢትዮጵያ ኮሎናይዝ ስላደረገችን ነው። አንጻሩ ሌላ ምዕራባውያን በወቅቱ ኮሎናይዝ ያደረጉ ኖሮ ኮሎናይዝ ተደርገው መካከለኛ ገቢ እንዳላቸው አፍሪካ ሀገሮች እኛም ያ እድሉን እናገኝ ነበረ። ነገር ግን የጣፋንታችን ኢትዮጵያ ስለነበረ በወቅቱ አሁን ላለንበት ደህንነት አረንቋ ውስጥ መግባት መንስኤው ይሄ ነው። አሁን ላለንበት የእኛ ህልውና ከኢትዮጵያ ጥላትነት ጋር ይያዛል። ኢትዮጵያ ታሪካዊ ጠላታችን ነች። ካለንበት ለመውጣት ከፈለግነ ያለንን ጠላት ማጥፋት ነው፣ ያችን ኢትዮጵያ ነች የሚል አንደኛ ፖይንት ሰንቅረውበታል። ሁለተኛው ምንድን ነው? ኢትዮ ኤርትራ ጦርነትን ነው የሚያነሱት። ይህ በኢትዮ ኤርትራ ሰዎች እንዳለቁባቸው ነው የሚናገሩት። ወንድሞቻችን እህቶቻችን እና ቤተሰቦቻችን ያለቁት ምናልባት በትግራይ ባለስልጣኖች ጦርነቱ አዋጅ ቢነገርም የኢትዮጵያ ሕዝብ ነው መጥቶ መሳሪያ ደቅ ነው የገደለብን። በታሪክ የምናውቀው ደግሞ የኢትዮጵያ ሕዝብ ያመነበትን ሲያደርግ እንጂ ያላመነበትን ሲያደርግ አይደለም የምናውቀው። የጦርነቱ አዋጅ ሲነገር የኢትዮጵያ ሕዝብ ኤርትራ እንደ ጠላት ቆጥሮ ነው ይህን ነገር የፈጸመው። ብዙ ዜጎችን አጥተናል። በዚህም የኢትዮጵያ ሕዝብ ሁለተኛ ታሪካዊ ስህተቱን ሰራብን። በዚህም ትልቁ ጠላታችን እንደሆነ አረጋግጧል ሚል አስተምረውት አሁን ከወታደሩ ኃይል ምክንያቱም ቆይታ ከወታደሩ ጋር ነበርና ከእያንዳንዱ ወታደር የምሰማው ይሄንን ነው። በሚዘገንን ሁኔታ በዚህ መልኩም ትሪት አድርጓቸው እንደ ጠላት ቆጥራቸው ትሪት አድርጓቸው ተብለው በዚህ መልኩ ነው የሚያዩን። በዚህ መልኩ ተከበር ስትኖር ማምለጫ እንዳጣች ነፍስ ነው የሚሰማ እና በዚህ መልኩ ነው የሚቃኙን። ሻቢያም ለወታደሮቹ ይሄንን ነው ያደረገው። ከኢትዮጵያ ጋር እና ከሱዳን ጋር የሚያዋስ ነው ደቡባዊ ኤርትራ ክፍል። በዛ ደቡባዊ ኤርትራ ወታደራዊ እንቅስቃሴ አጠቃላይ በአንድ ስር ተቋቁሞ በኮሎኔል ፍጹም አማካኝነት እየተመራ በዛ ወቅት ያሉ ወታደሮች ራሱ ኢትዮጵያዊ ስም ተሰጥቷቸው የሚንቀሳቀሱ ድርጅቶችን እንዲያደራጁ በውስጡም የሰው ኃይል እንዲያሰባስቡ ይሄ ለተለያየ ራሳቸው ሰዎች ለመጠቀም ሆነ ለቀማ ለስራ ሱዳን የሚወጡትን እያፈሱ ሻቢያዎችም ራሳቸው በድርጅት መልኩም ታማኝ ወታደሮች ተብለው የሚጠሩ አሉ። እነሱ ወታደሮች እየሄዱ እያፈሱ እንዲያምጧቸው የኢትዮጵያ ተቃዋሚዎች እንዲደራጁ ከተደራጁ በኋላም ወደ እርሻ ጣቢያዎች በዚህ መልኩ እንዲያገለግሉ ነው። በቃ የሻቢያ አቋም በአጠቃላይ ይሄን ይመስላል። ሌላ ነገር በኤርትራም ላይ አፈር ጊዜ የኢትዮጵያን ወደፊት ጣት መወሰን ነው ያለውን አደረስ ስራ ስሎ የተሻለ ኢትዮጵያን መፍጠር ነው የሚባለው ለሻቢያ ሌላ ከበር ፖለቲካ አጀንዳ እንጂ ኮሎኔሎችን የምነገረ እንትን እንጂ ከውስጡ ያላቸው አጀንዳ ይሄ ነው። በዚህ መልኩ ነው የኢትዮጵያ ፖለቲካ ድርጅቶችም ተሰማርተው ለረጅም ጊዜ 13-14 ዓመት የሆናቸው የፖለቲካ ድርጅቶች አሉ። ለምሳሌ ደሚት ባለፈው አመት 12ኛ ዓመቱ አክብሯል። ተገኝቻለሁ በወቅቱ። አርበኞችም 13-14 ዓመት ሆኖታል። ሌሎችም ረጅም አመት የሆናቸው አሉ። በሰባት ህዝባዊ ኃይል ነው አጭር የትግል እድሜ ያለው። ሌሎቹ በዚህ መልኩ ነው እዛ የሚንቀሳቀሱት። ይታወቃል ይህን ያህል ጦር አለን ብለው በወሬ ደረጃ የለቀቁት ነገር አለ። የአመራሩ አባል እንደመሆን የምዛዊ ሀይ በተለያየ መልኩ ካምፓች ልብሳ ጉዳይም ሲሄድ ምታየው በጣት የሚቆጠር አባላትን ነው። ሌላው አባላት የት ነው ያለው፣ ሌላው ወታደር የት ነው ያለው ሲል በእነሱ ቋንቋ ግንባር ነው የሚሉት። እኔ ግን የተረዳሁት ነገር በተለያየ መልኩ የደረስኩበት ነገር ቢኖር ግንባር ማለት የኤርትራ መንግስት የልማት ቦታዎች ናቸው፣ የእርሻ ተቋሞች ናቸው። እነዛ መንገዶች እና ድልድዮች ናቸው። እዛ ተሰማርቶ ኤርትራን እያለማ ነው ያለው። ሌላ ነገር የለው። የድርጅቱ መሪዎች አሉ፣ እነሱ የነገሩኝ ነገር አሉ። ውጭ ሆነው መልስ አጥተው ነገር ግን በአካል ተገኝተው ድርጅቱን ሊያቋቁሙ ወደ ኤርትራ ገብተው የተነገራቸው ነገር በዚህ መልኩ እንደሚኖሩ፣ ከዛ ውጭ ከኤርትራ ምድር መውጣት እንደማይቻል፣ እነሱም ሊደርስባቸው የሚችለውን ስቃይ ለመቀነስ ሲባል ብቻ እሺ ብሎ ተስማምቶ በዛ መልኩ ይቀጥሉ እንደነበረ። በዚህ መልኩ የተሰማሩ ሀይሎች ናቸው እነዚህ የኢትዮጵያ የፖለቲካ ድርጅቶች ተብሎ የሚታሰበው እንጂ ኤርትራ ምድር ላይ ተስፋ መጠበቅ ከንቱ እንደሆነ ላረጋግጥልኝ እወዳለሁ። በአጠቃላይ የኤርትራ መንግስት አቋም ይሄ ነው። እንደው በቃ የሚሰራው ምስራ ይሄ ነው። በኢትዮጵያኖች ጌስ ነው የሚጫወተው። ይህንም እየተበቀለ ህልሙ ስላልተሳካለት እየተበቀለ በዚህ መልኩ የልማት ባሪያዎች አድርጎናል። ሁለተኛው ፖይንት መሰረታዊ ፖይንት ብዬ ማስበው የግንቦት ሰባት የፖለቲካ አጣብቂኝ ውስጥ መግባት ነው። በወቅቱ ከተስፋዬ ጋር ባለፈው አንዳንድ ነገሮች እናስተን ነበረ። ይህን አቋም የምጋራው ነገር ነው ትልቁ ማለት ነው። እንግዲህ ህዝባዊ ሀይሉ ከመመስረቱ ባይተ ህዝባዊ ሀይሉ እየመጥራት እኔ በጣም እድሉን ስላላገኘው ከዚህ በፊት ይህን ቃል መጠቀም አልፈልግም ነበረ። ዛሬ ግን ምናልባት የቢዝነስ ተቋም እንደሆነ ብነግራችን የምፈልገው ፕራይቬት ሊሚትድ ካምፓኒ እንደሚባለው ሁሉ ፕራይቬት ሊሚትድ ፎርስ ተብሎ ቢጠራ እኔ ገላጭ ነው ብዬ ነው የማስበው። እና ይህ ፎርስ ከመቋቋሙ በፊት ግንቦት ሰባት የፖለቲካ ንቅናቄ ከተመሰረተ 3 ዓመት ቀደም ወይም 4 ዓመት ባልተሰሳት 4 ዓመት ሆኖታል። አባላት መዋጮ ያዋጣሉ፣ አመታዊ ሪፖርት አለ፣ ይደመጣል። ነገር ግን 3-4 ዓመት ይኖታል። በተለየ ደግሞ ምናልባት ከመንግስት ጋር የተለየ አቋም አለን ብለው የሚያስቡና በተለየ ሁኔታ ራሱ ሊደጉ የሚችሉ ሀሳቦች እንዳሉ ይታወቃል። ምን ያህል መጠን እንዳለ እንደኔ ደግሞ ባይታወቅም ማለት ነው ለትር አባላቶች በዚህ መልኩ በኢሳት መልኩም እንቅስቃሴዎች ነበሩ። በዚህ መልኩ ከተሄደ በኋላ እንግዲህ አባላት መዋጮውን ሲመራቸው ጥያቄ የግንቦት ሰባት የፖለቲካ አጣብቂኝ ውስጥ መግባት ነው። ያ ደግሞ አባላት ለ3 እና ለ4 ዓመት ኮንትሪቢዩት ሲያደርጉት የነበረው ገንዘብ በጣም ስለመረራቸው ጥያቄ በየቦታው ጥያቄ መነሳቱ አልቀረም። በፕሮፓጋንዳ ከሆነማ ይሄ አገር ቤትም አልተከለከላቸውም። እኛ እናንተ እኮ የትግል ስልታለን ስለተባላል ስላላችሁ እኮ ነው አሁንም በአባልነት ተመዝግበን ይህን ኮንትሪቢዩት እያደረግን ያለ ነው። ሶ መቼ ነው ይህ ትግል ስልት ተግባራዊ የሚሆነው የሚል አጣብቂኝ ውስጥ ገቡ። ስለዚህ 2 አማራጭ ነው ያላቸው። በዛ ሰዓት ከዚህ በላይ አንሄድም፣ ስለዚህ ማቆም አለብን ብለው መወሰን፣ ይሄ በራሱ አደጋ አለው። ምክንያቱም ያደርስባቸው በአባላት ሊደርስባቸው የሚችለው ትችትና ወቀሳ ቀላል ነገር አይሆንም። ስለዚህ ሁለተኛውን አማራጭ የተጠቀሙ ይመስለኛል። ሁለተኛው አማራጭ ደግሞ እንዲያውም ያገኙት ገንዘብ ስላለ ያ ገንዘብም ይቀጥላል በሚል እሳቤ ስለዚህ ይህን ነገር ሞክረ ነው ማይቻል ነገር ነው ብለን ሪፖርት ብናቀርብም በዚህ መልኩ ሊረዱን ይችላል፣ ሊደርስብን የሚችለው ወቀሳ ሊቀንስልን ይችላል በሚል በተለይ ደግሞ አንዳርጋቸው ከዚህ በፊት የሚናገራቸው ነገሮች አሉ። ለምሳሌ 97 ስገባ እንግሊዝ ሀገር ከወንድሜ ጋር ሸር ማድረጋትን ቤት ለ70 ሺህ ፓውንድ ሽጬ ነገባው። ታስሬ ስወጣ ምንም አይነት ገንዘብ አልነበረኝም፣ በአየር ላይ ነው የቀረሁት ብሎ የሚናገራቸው እና የገንዘብ ቁጭት እንዳለበት ይናገራል። ስለዚህ እነዚህ ሰዎች በዚህ መልኩ ተስማምተው አንዳርጋቸው ስፔሻሊ በአየር ላይ የቀረሰው ስለሆነ ሌሎችንም ነገሮች ይናገራል። ከገንዘብ ጋር ምን አይነት አቋም እንዳለው መናገር ካስፈለገ፣ ነገር ግን ሀይ ሪስክ ላይ ስለነበረ ሀይ ሪስክ ወስዶ ሀይ ሪተርን ለማግኘት ከሌሎች አንጻር ሲታይ እንግዲህ አንዳርጋቸውን በዚህ መልኩ ወደ ኤርትራ የላኩበት ሁኔታ ነው ያለው። አጥንተና ብለው ላኩት። አንዳርጋቸው ወደ ኤርትራ መጥቶም ያጠናው ነገር ቢኖር በስራ አባልነት ተመዝግቦ በተለይ ደግሞ አማራ ድርጅት በሚባለው አዲያም በሚባለው ድርጅት ውስጥ በተራ አባልነት ገብቶ ያየውም ነገር የተረዳውም ነገር ይህንን በመጀመሪያው ነጥቤ የሻቢያን አቋም ነው የተረዳው ነገር። እነሱም አልከለከሉትም፣ ሂደህ ማየት ትችላለህ፣ በዛ መሰረት የምትንቀሳቀስ ከሆነ ልትቀጥል ትችላለህ። ከዛ ውጭ ግን ምናልባትም ከኤርትራ መውጣት አይቻልም ብለው ነግረውታል ብዬ ነው የማስበው። ምክንያቱም ከኤርትራ ምድር ላይ ገብቶ መውጣት እንደማይቻል በተለያየ መልኩ አረጋግጫለሁ እኔ የተነገረኝ ነገር አለ። ከተለያዩ የተቃዋሚ ኃይሎች መሪዎች ራሱ ያረጋገጥኩት ነገር አለ። አንዳርጋቸውም ሊያደርግ የሚችለው ተስማምቶ መቀጠል ነው። ምናልባትም ህይወቱን ለማትረፍ ራሱ በዛ መልኩ ፕሮሚስ ገብቶ ለመያዣነት የሚጠቀመውን ነገር አላውቅም። በዛ መልኩ ሄጄ እንግዲህ ለምክር ቤቱ አስተላለፌ ጥሪውን አካሄጄ እመለሳለሁ በሚል ሜይቢ ብዬ የተወሰኑ 3-4 ሰዎችን ጠርቶ ነበረ። እሱ ከመልቀቁ በፊት ይመስለኛል። ለምሳሌ ገበየው ከስዊድን የመጣው እሱ በዚህ ሁኔታ ነው የመጣው። አንተነ የሚባሉ ኢትዮጵያ ስበት ልጅ በዚህ መልኩ ነው የመጣው። ኡጋንዳን የነበረ ልጅ በዚህ መልኩ የመጣለ። እነሱን አስቀምጥቶ ነው ለ7-8 ወር ጥሯቸው የጠፋ። እነዚህ ልጆችን የሚያደርጉት ግራ ገብቷቸው በዛ ሁኔታ 7-8 ወር ጠፍቷቸዋል። ወደ ምክር ቤቱ ሄጄ አሳምኜ ነገሮች መጀመር አለብኝ በሚል ማለት ነው። እነሱ አስበው ይመጣል ብዬ አላስብም። እነሱም ከአሉበት አረንቋ ለማውጣት ይመጣል ብዬ አላስብም። ነገር ግን ቅንገቱ ነገር ነው ሊደርስበት የሚችለውን ወቀሳ ሊደርስበት የሚችለውን ትችት በተወሰነ መልኩ ማድረግ እንችላለን። ሂደን አልተሳካም ለራሱ ሪፖርት ማቅረብ ራሱ በዚህ መልኩ መቀነስ እንችላለን፣ ገበያችንን በዚሁ መቀጠል እንችላለን በሚል ስምምነት አንዳርጋቸው አስቸጋሪ ሁኔታ ላይ ስለነበረ በዚህ መልኩ አንዳርጋቸው ከሻቢያ ጋር ተስማማ። ፕሮሞሽንን መስራት ነበረባቸው። አሁን ፕሮሞሽኑን ሲሰሩ በሁለት አይነት መልኩ ነው። የሻቢያ ኢንተረስቱን መፈጸም መቻል አለበት፣ የድርጅቱንም ገቢ ሊጨምር የሚችል ነገር መጨመር አለበት። የድርጅቱን ገቢ እንዴት ይጨምራል? ያው የተማሩ ሰው ኃይሎች አሰባስበናል፣ ከውጭ ሀገር ነው የመጡት የሚለውን ነገር በመስራት አይ ቲንክ አገር ቤት ያለውም ቀስቀስ ይችላል፣ ውጭ ያለውም ሞራል ይኖረዋል። ኮንትሪቢዩት የሚያደርገውም ኮንትሪቢዩት ያደርጋል። በአካልም መገኘት የሚፈልገው በአካል በቀላሉ ማደራጀት ይቻላል የሚል እምነት ነበራቸው። በዚህም የሻቢያን ኢንተረስት ማስጠበቅ ይችላሉ። ይህ የሻቢያ ሪኳየርመንት ስለሆነ የሰው ኃይል እንዲኖረው ለኤርትራ ልማት ባሪያ ሊሆን የሚችል የሰው ኃይል ነው የሻቢያ ፍላጎት፣ ሌላ ነገር አይደለም። ስለዚህ በዚህ መልኩ ከሻቢያ ጋር ተነጋግረው የጨረሱት ጉዳይ ይመስለኛል። በዚህ መልኩ ዋሽንግተን መነሳት አለበት፣ ጥሪ ማቅረብ አለበት ተብሎ ወደ አውሮፓ ሄዶ አውሮፓ ለምክር ቤት ያቀረበው ሰነድ ነበረ። በወቅቱ ትከታተል ከነበረም ይህንን ያቀረበው አሁን ሰዓቱ ደርሷል። በደም መሬት የምንወርድበት ያለን አማራጭ ሱቃችንን ዘግተን ሾፓችንን ዘግተን ወደ ትግል መግባት ነው። ይሄን እናደርጋለን አናደርግም ሚል ጥያቄ ነው ያቀረበው በሰነዱ። አባላት የሚፈልጉት ምክር ቤቱ ይወክላሉ ተብሎ አምን ሪፕሬዘንት ያደረጋቸው አባላትን የምክር ቤት አባላትን የሚፈልጉት ይሄን ነበር እና በሙሉ ድምፅ አጸደቁት ነው የሚባለው። በዚህ መልኩ ተስማምተው ተፈቅዶለት ወደ ኤርትራ ምድር መጣ። ለእኛም የተነገረን የፕሮሞሽን ነው፣ ሌላ ነገር አይደለም። የሌሎችን ባላቅም በተለይ በደቡብ አፍሪካ ያሉ ከደቡብ አፍሪካ በወቅት ተመልምለው ለመጡ ሰዎች በአጠቃላይ የተነገረው ይሄ ፕሮሞሽን መሰራት ባለበት ሁኔታ ነው ብዬ ነው ማስበው። ነገሮችን ሳያይዝ አሁን ይህም የተነገረው ምንድን ነው፣ ወታደራዊ ስልጠና እንኳን ትወስዳላችሁ አልተባልንም። የሚገርም ነገር ወታደራዊ ህይወት አይኖራችሁም ነው ያሉን ራሱ የመፈለግ ያለመፈለግ አንድ ነገር ሆኖ ማለት ነው። በዛ መልኩ አይደለም አቋማችን የተጠየቀው ራሱ እዛ ሄዶ መታገል አለመታገል አንድ ነገር ሆኖ ማለት ነው። ነገር ግን አሁን ያለውን አማራ ሊተካ የሚችል ኃይል ያስፈልገዋል ግንቦት ሰባት። ስለዚህ አካዳሚካሊ ራሱን ሊያጠናክር የሚችል ኃይል ወደፊትም የኢትዮጵያን ፖለቲካ ሊመራ የሚችል ኃይል ስለሚያስፈልገው ይህን ደግሞ በተለያዩ ዩኒቨርሲቲዎች አስገብተው ማስተማር ይፈልጋል። ሰዎችን እንፈልጋለን ነው የተባለው መጀመሪያ የነበረው የተነገረ ነገር ራሱ። ከዚህ አንጻር ወደ ኤርትራ የተመለመሩ ሰዎች ወደ ኤርትራ ይሄዳሉ። እንደ መተላለፊያ ሰነድ እንደምንጠቀምበት እንጂ ኢትዮጵያ ምድር ነው ምን ሄደው በኤርትራ በኩል አድርገው ኢትዮጵያ ምድር ይሄዳሉ ነው የተባለው። ይሄ የሚሆንበት ምክንያት ታማኝነታቸውን ለማረጋገጥ እንጂ ሳምንትም ላይ ሰው ይችላሉ ነው የሚለው ራሱ የተነገረን ነገር። ምክንያቱም ተመልሰው ወደ ዩኒቨርሲቲዎች ይገባሉ። ከዚህ አንጻርም የመጀመሪያ ድግሪ ያላቸው ሰዎች ከሌለ ደግሞ ዲፕሎማ ከሌለ ደግሞ በጣም ከሌለ ደግሞ አስራ ክፍል የጨረሰ የሚል ሪኳይርመንት ያለው ተብሎ ነው ራሱ ምዝገባ የተካሄደው። እኔ እንዲሆን ከተመዘገቡት አንዱ ነኝ። በአካልም መገኘት ከፈለጉ ሰዎች አንዱ ነኝ። በዚህ መልኩ ወደ ኤርትራ ምድር የገባ ነው። አንዳርጋቸውም ተስማምቶ ነው እንግዲህ ከሻዕቢያ መንግስት ጋር ቅድም የነገርኩ በዚህ መልኩ ጥሪውን አስተላልፈው እኛንም ፕሮሞሽኑን በዚህ መልኩ ሰርተው ወደ ኤርትራ ለመሄድ ቻል። ኤርትራ ከገባም በኋላ ግን የጠበቀን ነገር በተቃራኒ ነው። ምንም ነገር የለም። እዛው የምዕራብ ኤርትራ የህዝብ ኮማንድ ፖስት የሚባለው ኮሎኔል ፍጹም ጽህፈት ቤት ያለበት ቦታ ሀሪና ትባላለች። ሀሪና ላይ ተራራው የሚጋሩ ክፍሎች አሉት። ከዛ ውስጥ አንድ ክፍል ተሰጥቶን እዛው እንድናረፍ ተደረገ። እዛውም ከደረስን በኋላ የተነገረን ነገር ቢኖር ምን ብለን እንደመጣን ስንነግራቸው በአጠቃላይ የተባላችሁት ነገር ውሸት ነው፣ ያን ነገር አላለም። ስለዚህ አሁን የምናደርገው ይሄንን ነው፣ በዚህ መልኩ ትሄዳላችሁ የሚል ነገር ፖይንት አስቀመጡ። ይህን ነገር ሲያስቀምጡ አባላት በሙሉ የተነገረን ነገር ይሄ ነው፣ ስለዚህ ከተነገረው ነገር ውጭ ነው እያደረጋችሁ ያላችሁት የሚል ጥያቄዎች መቅረብ ተጀመረ። ያለውን ሁኔታ በጣም የሚያሳዝን ነበር እና በዛ መልኩ መቀጠል አልተቻለም። ያለመግባባቶች ተፈጠሩ። ዶክተር ብርሃኑን አገናኙኝ በሚል የተወሰኑ ሰዎች ከደቡብ አፍሪካ የመጡትን እነ ማስረሻ እነ ሚኒሊክ ከዶክተር ብርሃኑ ጋር ራሱ በወቅቱ የተገናኙበት ሁኔታ ነበረ። ያለውን ነገር አስረድተው ራሱ ሊሆን አይችልም የሚል ያው እሱ ሁሌ የሚናገረው ነገር አለ። በስራ ላላቶች በዚህ መልኩ እኔ ማቆ ነገር የለም ማን ሰው በፍላጎቱ ነው የሚለው ሁሌ የሚሰጠው መግለጫ አለ። ነገር ግን ሌላው አጀንዳ ወይም ውስጥ ያለው ነገር እንዳለ ሆኖ ማለት ነው። በአጠቃላይ ከዛች ምድር ላይ መውጣት እንደማይቻል አስጠንቅቀውም ይህን ማታደርጉ ከሆነ ግን ሌላ እርምጃ እንወስዳለን ለሻዕቢያ ነው የምናስረክባቸው በሚል በሚያጣድፍ ሁኔታ ያሉትን አባላቶች ቢዚ ለማድረግ ወደ ስራ ተጀመረ ማለት ነው። ወታደራዊ ስልጠና እንዲጀመር ተደረገ። የመጀመሪያውም ስልጠና የሰልፍ ስልጠና ነው። የሰልፍ ስልጠናው እየተካሄደ ያለ ከወታደራዊ ስልጠና ውስጥ የአመራር ስልጠና እንደምንወስድ ፕሮግራም ተነድፎ ነበር እና የአመራር ስልጠናው እንዲወስዱ ለመስጠት ከአውሮፓ እነዛ ሚኒሊክ ቱሪስቶች ብሎ የጠራቸው እነዚህ ቱሪስቶች ዶክተር ታደሰ ብሩ ከቤልጅየም፣ አበበ በጋለ ከለንደን፣ የሮቢ ወንድም ወይም ያንዳርጋቸው ወንድም ብዙነህ ሶስቱ መጡ። ስልጠናው በሁለት መንገድ ነው የሚካሄደው። ወታደራዊ ስልጠናው በሰልፍ ተጀምሯል። አመራር ስልጠናው በእነዚህ ሰዎች መሰጠት ተጀምሯል፣ ሮቢም ጨምሮ። በኋላ ላይ ወደ አውሮፓ ሲሄድ ግን ሮቢ ሄዷል። እነዚህ ናቸው እየጨረሱት። በዛ ላይ እንዳለን ምንድን ነው በአመራር ስልጠና ውስጥ አንድ ኢሹ ነበረ። ከዛ ውስጥ የአፕሪሼቲቭ ኢንኳየሪ ሚሽን የሚባል ኢሹ የስራ አመራር ፐርፎርማንስ ኢቫሉዌሽን ሜተድ ነው። እሱን ዶክተር ታደሰ ብሩ በአይዲያ ደረጃ አስቀምጦት ነበር እና ከኢትዮጵያ መንግስት ጋር ራሱ ልዩነት አለን በሚል በኢሹ ደረጃ አስቀምጦት ነበረ። እሱን እንጠቀም። ስለዚህ ያሉን አባሎች መስራች አባሎች አጠቃላይ ስልጠናውን እየወሰዱ ነው። ስለዚህ የምንከተለው ግምገማ ይሄን ነው የሚሆነው በሚል ግምገማ መጀመር አለብን ተብሎ በየሳምንቱ የአባላት ግምገማ ይካሄዳል። አፕሪሼቲቭ ኢንኳሪ ይሄ የአባላት ግምገማ ሌላ ነገር አይደለም። ከመጀመሪያም አባላት ቃል እየተገባላቸው የመጡ አባላቶች ተቃውሟል ያለው ሁኔታ መልዕክት ያስገብተዋል እንሄዳለን በሚል በኃይል ነው ተገደው ቁጭ ያሉ እዛ ቦታ ላይ። ምንም ነገር የለም። ከሚበላ አንጻር እንኳን በቂ ምግብ አልነበረም በወቅቱ። ሶስት እንጀራ ለ17 ለ18 ሰው ለሶስትና ለአራት ሰው ማይሆን ያደስ ወጥ ወይም የምስር ወጥ ለ17 ሰው የሚሰጥበት ሁኔታ ነው የነበረው። ሌላ ከድርጅቱ ምንም አይነት ድጎማ እንኳን ከግንቦት ሰባት ያልነበረበት ሁኔታ፣ ይህም ራሱ በራሱ ስቃይ የፈጠረበት ሁኔታ ነው ያለው። እነዚህ ነገሮች ተደማምረው አባላት በአጠቃላይ እንሄዳለን የሚል አቋም ይዘው ነገር ግን በሻቢያ ኃይል ለሻቢያ አስረክባቸዋለሁ የሚል ማንገራገሪያ ወይም ደግሞ ማፈሪያ ስለተሰጠው ብቻ አጋጣሚዎችን ለመጠቀም እሺ ብሎ የሚሄድ አባል ነበር የነበረው። በአጠቃላይ በዚህ ሁኔታም ነው ትሬኒንጉ ወይም ስልጠናውን እየተከታተለ ያለው። ነገር ግን እነዚህ ሰዎች የሚፈልጉትን ነገር ነበረ። ይህ አፕሪሼቲቭ ኢንኳሪ በየሳምንቱ ግምገማ የሚያካሄዱበት ዋናው ዓላማው የነበረው ሌላ አጀንዳ የለውም። ምክንያቱም የሀገር ራዕይ የሌላቸው ሰዎች ናቸው። የአባላትን አቋም ለመለየት የሚጠቀሙበት መንገድ ነበረ። በዚህ ግምገማ ሂደት ውስጥ አባላት ለሁለት እንዲከፈሉ ያደረጉት ሌላ ምንም አልቲሜት ጎል አልነበረውም። በአጠቃላይ ማለት ነው። በአጠቃላይ ስመስለው በሁለት እንዲከፈሉ፣ እርስ በርሳቸው እንዲጣሉ፣ ዋናውን ጥያቄ ትተው እርስ በርሳቸው ተቆራርተው፣ ተደባድበው፣ ተጣልተው እርስ በርሳቸው እየተፈራሩ እየተጠባበቁ እንዲኖሩና ወደ አስተዳደሩ ወይም ወደ ትልቁ የአመራር ጥያቄ እንዳይመጡ ለማድረግ የተደረገ አጀንዳ ነበር። በአጠቃላይ ይሄም በአበበ ወጋለ አድሚኒስትሬሽን ተሳክቶላቸዋል ብዬ ነው የማስበው። በአጠቃላይ አባላትን ለሁለት ከፍሎ ነበር ሂደቱ የቀጠለው። ከዛ በተጨማሪ ከአመራሩ ጋር ያለመስማማት ተፈጠረ። በተለይ አበበ ወጋለ በተለየ ሁኔታ አባላትን በቃ የሚያንኳስስበት የሚያንኳሽበት የሚደባደብበት ሁኔታ ነበረ። ከአባላት ጋር ተደባድቧል። በመጨረሻም አስረክባቸዋለሁ የሚል ቃል ሁሉ ተናግሯል። በዚህ ለድብድብ ተዳርጓል። ሌሎቹ በተለይ ዶክተር ታደሰ ብሩና ውቤ በተመለከተ ዝም ብለው የሚያዩበት ሁኔታ ነው ያለው። ከዚህም አንጻር በጣም ገረመኝና አንድ ቀን ጥያቄ አንስቼባቸው ነበር። ይሄ አባላት ግምገማ ላይ በየሳምንቱ የሚካሄደው ላይ በጣም ምርር አለኝና አላማው ገባኝና ጥያቄ አነሳውባቸው። ይሄ አባላት ግምገማ አባላት ምንም የፈጠሩት ነገር የለም፣ ችግርም ያለባቸው አይመስለኝም። ይሄ ችግር እኔ የአመራሩ ችግር ነው ብዬ፣ ስለዚህ ከላይ ነው ችግሩ። ይህን ችግር ወደ ታች አምጣችሁ አባላት እርስ በርሳቸው እንዲጣሉ፣ እንዲጨፋጨፉ፣ እንዲቀያየሙ እያደረጋችሁ ነው ያለው። ስለዚህ እናንተ ችግር መታየት ያለበት ይመስለኛል። እኔ ያለኝ ችግር ልዩነት ይሄ ነው። ከአባላት ጋር ማንንም እንደዚህ ችግር አለበት ብዬ ልተች አልችልም። ነገር ግን እናንተ ጋር ችግር ያለ ይመስለኛል ብዬ አነሳው። እውነትም ችግሩ ያለው እነሱ ጋር ነበረ። በአጠቃላይ አባላት በዛ ሰዓት ችግሩ ያለው እነሱ ጋር እንደሆኑ ተነሱባቸው። በተለይ አበበ ወጋለ ላይ በቃ ዱላ ቀረሽ ስድብ ተወረደበት። አባላት በሙሉ አለ የሚሉ ፖይንቶችን አነሱ። ስለዚህ አሰራር ችግር እንዳለ ውቤና ዶክተር ታደሰን ራሱ አምነው ተረድተው ያን ችግር ለመፍታት ግን ኃላፊነት እንዳልተሰጣቸው ራሳቸውን እንደማያውቁ አጠቃላይ የተሰጠው ለአበበ ወጋለ ኃላፊነት በረው የተሰጠው ለአበበ ወጋለ እንደሆነ አስረድተው ከዛ በኋላ የአባላት ግምገማ የሚባልን አጀንዳ ተዘጋ። እስከሚሄዱ ድረስ ያ አጀንዳ ተዘግቶ በዛ መልኩ ቀጠል ነው። በዛ ሁኔታ ላይ ያለን የአመራር ስልጠናውን ጨርሰን ድርጅቱ በይፋ ተመሰረተ። ያው ነገሮች እየባሱ የናበበ ስድብና እንግልት ራሱ በጣም ያስጠላኝ ስለነበረ እኔ በበኩሌ ደብዳቤ አስገብቼ ነበር። ሌሎችም ደብዳቤ አስገብተዋል። በተለይ መገጣ ሰዓት ላይ አልገኝም ብዬን ተናግሬ ነበረ። ምክንያቱም በቂ ምክንያቶችን አስቀምጫለሁ። አበበ ወጋለ እኛ ብቻ አይደለም ሲሰርብ የነበረው ምናልባት ያገኝ የነበረው ከውጭ ይሰበስብ የነበረው ሳንቲም ገንፍሎበት ሊሆን ይችላል። በዚህ መልኩ ደረቱ ነክሶ የሚናገር የነበረው አሊያም ደግሞ ሁለተኛው አማራጭ ሜቢ በሻቢያ የወታደራዊ ሰንሰለት ውስጥ ስላሉ ከዛች ምድር ሊወጡ አይችልም የሚል ትምክህት ይዞ ሊሆን ይችላል ብዬ አስባለሁ። ያንንም ወጥተው አይናገሩም ብሎ አስቦ ሊሆን ይችላል ብዬ አስባለሁ። ከኛ አልፎ በውጭ ያለውን በስደት የሚኖረውን ኢትዮጵያዊ ሳይቀር ነበረ ሊዘልፍ የነበረው የሚተች የነበረው ሚወቅስ የነበረው የሚሳደብ የነበረው ኢሳትን የሚሳደብ ነበረ። ነታማኝ በየነ ራሴ አንጓሽሽ ነበረ። ማይናገረው ነገር አልነበረም። በተለይ ሳውዝ አፍሪካ ያለውን ስደተኛ ተዘባብቶበታል፣ ወርዶበታል። ምናልባት ያገኙት የነበረው ጥቅም ከነበረው ከተሰራው ፕሮሞሽን አንሶባቸው ይመስለኛል። ሌላቸው ስላለፈ እናንተ ቡቡዜላ መንፋት እንጂ ልታውቁት ሌላ ነገር አታውቁም ብሎ ተናግሯል። በጣም ተሳልቶብናል፣ ሞራላችንንም ተናግቷል፣ ነቶታል። በአጠቃላይ የነበረውም ሁኔታ በአጠቃላይ ከሳውዝ አፍሪካ የመጡ ሰዎችን በተለይ ደግሞ የሳይኮሎጂ ችግር አለባችሁ በሚል ብዙ ነገር አድርሶብናል። እነዚህ ነገሮች ተደማምረው ወታደራዊ ስልጠናውንም በአግባቡ ልከተል አልቻልኩም፣ የአመራር ስልጠናውንም ማካሄድ አልቻልኩም። እኔም በተመለከተ ሌሎችም በተመሳሳይ ፊሊንግ ላይ ነው ያሉት። ሁሉም ደጋፊ አስገብቷል። እኔም አስገብቼ ነበረ። ምረቃውን ማለት አቴንድ አላደረግም የሚል እንትን ነበረኝ። ያው ዝም ብለን ነው ነገሮችን እያካሄድን ያለ ነው እና ምረቃውን ከማካሄድ የሚናገድ ምንም ነገር የለም። ስንመት ላይ ደርሰን ዝም ብሎ ምረቃ አይደለም ሰልፍ የታየ ነገር የለም። ዝም ብሎ ተከናውኖ ምረቃው ተካሄደ። ምረቃው ከተካሄደ በኋላም እንግዲህ ድርጅቱ ታህሳስ 7/2005 በይፋ ተመስርቶ ስለነበረ ምረቃ የተካሄደ ደግሞ የተካሄደበት ሰዓት ደግሞ ከድርጅቱ ከተመሰረተ በኋላ ነበርና ምክንያቱም ወታደራዊ ስልጠናው አላለቀም ነበረ። ነገር ግን ድርጅቱ ሲመሰረት ለመመስረት የሚያበቃው ነገሮች ላይ ሰነዶች፣ መተዳደሪያ ደንቡ ጸድቆ ስለነበረ መመስረት ይችላል ተብሎ ቀደም ብሎ ነው የተመሰረተው። ምረቃ በዚህ መልኩ ተጠናቅቆ የቀረው ነገር ቢኖር መዋቅሩን መዘጋት ነው። የነበረውን ዲጂታል መዋቅር የጸደቀውን መዋቅር ሰዎችን መድቦ ወደ ስራ መግባቱ ነው የሚል ነገር ተነሳ። ይህም እነዚህ ለአመራር ስልጠና የመጡ ሰዎች ከሜዳቸው ሶስት ወሩን ጨርሰው ከሜዳቸው በፊት መሆን አለበት በሚል ሮቢን ከአውሮፓ ተመልሷል፣ ወይም አንዳርጋቸው ከአውሮፓ ተመልሷል። እነዚህ በተገኙበት ነው፣ እነሱም ወደ አውሮፓ ሊሄዱ ስለሆነ እነሱ በተገኙበት ነው በሚል ይህን መዋቅሩ ላይ የሚሳተፉ ወይም የሚመደቡ ሰዎች ደግሞ በህገ ደንባችን መሰረት በዲሞክራሲያዊ ምርጫ ወይም ደግሞ አባላት ወደሚሰጡት ድምፅ ነው ሚል የድርጅቱ ህገ ደንብ ላይ የተቀመጠ ነገር ነው። ምናልባት ወደፊት ኢትዮጵያ ውስጥ ልንፈጥር እንችላለን የሚለውን የዲሞክራሲያዊ ባህልና ስርዓት ራሱ ከድርጅታችን መጀመር አለብን የሚል የድርጅቱ ፕሪንሲፕል ነው፣ ህገ ደንቡም ላይ የተቀመጠ ነገር ነው። ይህንንም ነው ሲሰልፉም የቀረቡት። በዚህ መልኩ መከናወን አለበት ተብሎ የአስመራጭ ኮሚቴ እኔና አስመላሽ የሚባል ወደ ውጭ የተላከ ልጅ አለ። የአስመራጭ ኮሚቴ ሆነን ከአውሮፓ የመጡ ቱሪስቶቹና ሮቢ አራተኛ ሰው ሆኖ እንደ ታዛቢ ተሰምተው አባላት ድምጻቸውን ሰጥተው ምናልባት እዚህ ላይ ዲቴል መሄድበት ሚኒሊክ ወቅቱ የሚኒሊክን ሪፖርት አይቼዋለሁ። ዲቴሉን አላቀረበው ብዬ ስላመንኩ ነው። ይህም አንድ መነሻ ፖይንት ነው፣ ልዩነት የፈጠረብኝ ፖይንት ነው ብዬ ስላሰብኩና ለእስር ቤትም የዳረገኝ አንድ መንስኤው ይሄ ነው ብዬ ስላሰብኩ ነው እየሄድኩ ያለበት እና ልብ እንድትሉት በፈልገውም እነዚህ ከኔ ጋር ልዩነቶች ተፈጥረዋል ብዬ ማስባቸው ነው ኢንፋሲስ እየሰጠሁባቸው እየሄድኩ ያለሁት። በዚህ መልኩ የአስመራጭ ኮሚቴ ተመድበን ድምፅ እንዲሰጡ ተደረገ። ድምፅ የሚሰጠው ለዋና አዛዥና ለምክትል አዛዥ ነበረ። ዋና አዛዥና በተሰጠው ድምፅ መሰረት ዋና አዛዥና ምክትል አዛዥም በወቅቱ ከስዊድን ሀገር የመጣው ገበየው እና ምክትል አዛዥ ደግሞ አሰፋ ከኬንያ የመጣው አሰፋ የሚባለው ነበር ያሸነፉት። ይህንንም የምርጫ ውጤት ለታዛቢዎች ሰጠን። ታዛቢዎች ይፋ ማድረግ ነበረባቸው ለአባሉ። ይሄ ነው ፕሮሲጀሩ የነበረው። በዛ መሰረት ለዶክተር ታደሰ ብሩ ነው የሰጠነው። እሱም በያዘ ወረቀት ላይ ገልብጦ ውጤቱን በዚህ መሰረት ለአንዳርጋቸው ነግሬ አሁኑኑ መለሳለሁ፣ ተሰባስባችሁ ጠብቁኝ፣ የምግብ አዳራሽ ላይ አሁኑኑ ይፋ እናደርጋለን ብሎ በዛ መልኩ ሄደ። ወርደው ከምግብ አዳራሹ በታች ዛፍ አለው፣ ዛፍ ስር ተቀምጠው ሊመጡም አልቻሉም። ተሰባስበን እየጠበቅናቸው ነበረ። የምሳ ሰዓት እየተቃረበ ሄደ። እነሱ ጭቅጭቅ ላይ ናቸው ያሉት። ጭቅጭቁ ምን እንደሆነ ባይገባንም እንዲያውም ይሄ ነገር ወደ ሌላ ነገር ሳይቀየር አይቀርም እያለ ራሱ በጣም እየተሳቀን ነበረ። አጠቃላይ አባላት እዛ የተሰበሰቡ አባላቶች እንዳለውም ቡናው ካለቀ በኋላ ወደ ምግብ አዳራሹ መጥተው የመጣ ነውም ያው በተሰጠን ኃላፊነት መሰረት የምርጫ ውጤት ይፋ ልናደርግ ነው ብለው የጀመሩት ያው ደፍታሩና ማፊያው አንዳርጋቸው ነው ይህን ነገር የጀመረው። ምንም አፍረት እንኳን ሳይሰማው የምርጫ ውጤት በምርጫ ሂደት እንደ ተደረሰበት አድርጎ አስመስሎ አንደኛ አሰፋ፣ ሁለተኛ መላኩ በሚል አገላለጽ ነበር የገለጸው። በወቅቱ ማስቆም ነበረብኝ፣ ምክንያቱም የተሰጠኝ ኃላፊነት የነበረው ይህንን ማስፈጸም ነው እና እነሱ ያደረጉት ግን የምርጫ ውጤት እንደሆነ አስመስሎ ነበር ሪፖርት እያደረጉ የነበሩት። ስለዚህ ልዩነት አለኝ፣ የነበረው ሂደት ማስረዳት እፈልጋለሁ ብዬ አስቆሜ የተከሰተውና የምርጫ ውጤት በተመለከተ ማን አሸናፊ፣ ትክክለኛው አሸናፊ ማን እንደሆነ አንደኛ ማን እንደወጣ፣ ሁለተኛ ማን እንደወጣ ይፋ አደረኩኝ። እንግዲህ ለዲሞክራሲ ቁመናል፣ ለዛ የዲሞክራሲያዊ ስርዓት እንፈጥርለታለን። በተለይ ደግሞ የሊበራል ዲሞክራሲ ስርዓት ባላባት ነን ብለው የሚያስነብሩት ሰዎች ይሄን ነው እየሰራ ያሉት ለሚል በዚህ ታሪክ አጋጣሚ ባልገኝ በጣም ደስ ይለኝ ነበረ። ይሄ ታላቅ ሰዎች ናቸው ብዬ የምቆጥራቸው የነበራቸው ሰዎች ናቸው። ነገር ግን በዚህ ታሪካዊ አጋጣሚ መገኘቴ በጣም ነው የተሰማኝ። ለኔሽም ነው ባለጌ መስለኝ ነበረ። ለምን እንዳደረጋችሁት ለቤቱ መናገር ከእናንተ ይጠበቃል በሚል እዛ ላይ ተናገርኩኝ። ያው ይህ ቤት እንግዲህ በአንድ እግሩ ቆመ። በዛ ሁኔታ ዝግጅት ተፈጠረ። መጨረሻ ላይም ስብሰባው ተበትኖ ተለያየን። በሚቀጥለው ቀን በቁርስ ነው የተገናኘ ነው። በሚቀጥለው ቀን እነዚህ ቱሪስቶቹ ወደ መጡበት መሄድ ነበረባቸው። እራት ሲበላ የሽኝት ንግግር ማድረግ አለብን፣ ሽኝት መደረግ አለበት የሚል ፕሮግራም ነበረ። በዛ ላይ ያው ሲሄዱ አንዳንድ ነገሮችን ማለት ነበረባቸው። ውቤ ያለው ነገር እስካሁንም ግልጽ ባይሆንልም ምናልባት ዶክተር ታደሰና አበበ ወጋለ የተናገሩት ነገር እስካሁን አስታውሰዋለሁ። ዶክተር ታደሰ ያው ብዙ ነገሮችን ብሎ በተለይ ማስታወሰው ነገር አለ። ይህ እንደ እምቦጭ አበባ ይህን ህዝባዊ ኃይል እንደ እምቦጭ አበባ እናየው እና ይሄ ስለዚህ ይህ እምቦጭ አበባ ራሱን ጠብቆ በጊዜው ሊፈነዳ የሚችል አድርገን መቁጠር አለብን። ነገር ግን ከዛ ውጪ ስበን እንዲያው እንዲፈነዳ እናደርጋለን ብለን ብናስብ ሞሽሾ ይቀራል እንጂ ሌላ ነገር ሊያመጣ አይችልም። በምንፈልገው ሁኔታም የአበባውን ፍካት ልናገኝ አንችልም። ይህ አይነት ኤግዛምፕል ተናገረ። እግዚአብሔር የወቀው እንግዲህ ይህን ድርጅት ማን ሊያፍርስ እንደፈለገ፣ አጀንዳቸው ምን እንደሆነ፣ ማንም ሊያጠወለገው እንደፈለገ፣ በራሱ መፈንዳት ካለበት ውጪ ማን አስገድዶ እዛ እንትን ጣለ፣ በራሳቸው ያውቁታል። ግን ይሄን ሰረት በህፃን ልነገር ያለበትን ሰረት ተናግረው በዚህ መልኩ ንግግሩን አበቃ። አበበ ወጋለን በተመለከተ ተሳልኮ በሚሄደው ማለት ይቻላል ባጭሩ ምን አይነት ሚሽን እንዳለው እራሱና ሌሎቹ የሚሽን ባለቤቶች ናቸው የሚያውቁት። የገባበት ሚሽንን አኮምፕሊሽ አድርጃለሁ በእኔ እምነት ነው ያለው። መጨረሻ ላይ የሚያስቀምጠው ታግላችሁ ነጻ ታወጡን አላችሁ ብዬ ተስፋ አደርጋለሁ ነው ያለው። እንደ ዋና ሀገር ደረጃ እንኳን የግንቦት ሰባት አጠቃላይ ንቅናቄው ሁለተኛ ሰው ነው ተብሎ የሚጠበቀው አበበ ወጋለ ታግለን እንኳን ነጻ እንወጣለን የሚል ቃል እንኳን አልወጣው። በሱ ቤት ቅኔ መናገሩ ነው፣ በሱ ቤት በቅኔ የራሱን አጀንዳ መግለጽ ነው። ለእኛ ግን ትልቅ ሸም ነበረ። እኔ የምረዳው በዚህ መልኩ ነው። ምናልባት የሚሰራውን ስራ ገልጾ ሊሆን ይችላል፣ ያንንም በቅኔ ለእኔ ግን ቅኔ ሆኖ ሊቀር አይችልም። ስምና ወርቁ ይገባኛል። ይህንን ግን በዚህ መልኩ ግን ተሳልቆብን አልፏል። በዚህ መልኩ ወደ እነሱም ወደ መጡበት ሄዱ። በጣም በሚገርም ሁኔታ በሚቀጥለው ቀን ለቁርስ ስንሰባሰብ የተፈጠረው ሁኔታ ነው። ቁርስ የበላን እያለን ያለነው ደመቅ አንዳርጋቸው የተሰየመው አሰፋ ቁርስ እየበላን ያለው በነበረበት ሰዓት የተናገረው ነገር ነው። ኮምፕሊትሊ የተናገረው ነገር ቢኖር ከአሁን በኋላ ነው ያለው ቁሞ ከአሁን በኋላ ስርዓት ያላዛችሁ በሙሉ ስርዓት ትይዛላችሁ። ከዚህ በፊት እንዳይለው ልንቀጥል አንችልም። ከአሁን በኋላም ስርዓት ይዛላችሁ ከዛ ውጪ በሚደርስባችሁ ነገር የራሳችሁን ኃላፊነት ትወስዳላችሁ። ይህን ነው የተናገረ ነገር። በዛ ሰዓት አይቻልኩም። በመካረም የራሴን አስተያየት ሰጠው። እዚህ ያለው ህፃን አይደለም የተሰባሰበው፣ እንዳንተ በእድሜ በእውቀትም በሳቸውን የተሰባሰበው ሰው ስርዓት የሌለው ሰው የተሰባሰበ አይመስለኝም። ነገር ግን ምናልባት አንድ ስርዓት ላልያዘው አንተ ከሆንክ ስርዓት መያዝ ያለብህ አንተ እንጂ ሌላው አይደለም። ለምን ተናገርኩት? አጠቃላይ የነበረው እንቅስቃሴም ወደ ፍጹም ወደ ለየለት አንባብና ስርዓት የተቀየረው። ምክንያቱም የተናገረው ነገር ከዚህ ውጭ የምትሆኑ ከሆነ ለሻቢያዎች እናስረክባቸዋለን። በሮቢና በአበበ ይነገር የነበረው ነገር በአሳሳም ተደገመ። ይህን በማየቴ አልቻልኩም። በዚህ መልኩ ተቃወምኩኝ። የመቃወሚያ ሀሳቤንም ሳቀርብ ዝጋ፣ ከአሁን በኋላ ምንም ድምፅ ልሰማ አልፈልግም ከአንተ ብሎ ሊመታኝ ሲነሳ፣ በተመሳሳይ ሁኔታ ስሜት ውስጥ የገቡ ልጆች ነበሩ። አንተ ዝጋ በሚል መልስ ብቻ አጸፋውን ሊሰጡ ሲነሱ፣ ያው የሚገላግል አይጠፋም፣ በመሀል ገብቶ ገላገሉ። በዚህም ሁኔታ ተለያየን። አንዳርጋቸው መጣና ምንድን የተፈጠረው አለን። የነበረው ሁኔታ በሙሉ አሰሳ የሰራው ስራ ስህተት እንደነበረ ተነግሮት ለዛም ሰው ጠይቆ ባለው ሁኔታ መቀጠል ተጀመረ። የምርጫው ሂደት በዛ ሁኔታ ነበር የተደመደመው። እኛም በተለያየ ለሁለተኛና ሌሎችም ያው ደብዳቤ ያስገብቷል የመልቀቂያ ደብዳቤ። ይህን በድጋሚ ለሁለተኛ ጊዜ ደብዳቤ አስገባሁኝ። ከዚህ በፊት ለውጥ ይኖራል ብዬ ነበረ። የነበሩ ሁኔታዎችም በሁኔታ ልዩነት ነበረ። አሁንም ነገሩ እየባሰ ነው ያለው። አሁንም ድርጅቱ ወደ ባሰ አምባገነናዊ ስርዓት እየተቀየረ ነው እያለው ቀን ከሌት በፕሪንሲፕል ደረጃ መንገድንባችን ላይ ተቀመጠ ነገር ምንም ማይበት ነገር የለም። ስለዚህ ከዚህ ሀገር በሰላም ከእናንተ በሰላም ላይ ይፈልጋለሁ፣ በሰላም አስተናግዱ የሚል ደብዳቤ ያገኝ ነበረ። ሌሎችም በተመሳሳይ ሁኔታ በምንም ማለት ይቻላል ምናልባት ካሰፋ ውጪ ሁሉም ደብዳቤ አስገብቶ ነበር። አንዳርጋቸው ሊያደርግ የሚችለው ሌሎች ሂደዋል፣ አንዳርጋቸው ብቻ ነው የቀረው። ሊያደርግ የሚችለው ነገር በእልም ደረጃ እየጠራ ማናገር ነበረ። አንዳርጋቸው እንደ ሌሎቹ ሁሉ በግልጽ አናግሮኛል። ያለው ነገር ቢኖር ሽታ ትናንት እርዳኝ ያለውን ነገር አስታውሳለሁ። ምን ብዬ ነው ልረዳ የምችለው? ልረዳ የምችለው እኮ ያለው ሁኔታ ታውቃለህ። ይህን ነገር ደግሞ አንተ የተጠቀው ነገር ነው። በዚህ ጉዳይ ደግሞ ሌላምበት የምችለው ነገር አይደለም። ነገር ግን ነገሩን በሙሉ አንተ አንገላሽተዋል እና ልረዳው የምችለው ነገር የለም ስለው፣ ኢንፋክት ሌሎቹ ምንም ምክንያት የለውቸውም። የአንተ ምክንያት ሎጂካል ይመስላል፣ አሳማኝም ነው። እኔ ያደረኩበት ምክንያት ግን በዚህ ምክንያት ነው የሚል የህፃን መልስ ስትሰጠኝ፣ ነገር ግን ለእኔ የሚያሳምን ነገር አይደለም። ስላሳመነኝም አንድ ጥያቄ ጠይቄዋለሁ። በዚህ ሰዓት በዚህ ሁኔታ የተንቀሳቀሰ ኃይል እነዚህ ሰዎች ያሉ የፈጠሩ የሚችለው እኔ በወቅቱ እናንዳጋቸው የሰሩት ስራ ስህተት ነው። እኛም አላግባብ ተሰይመናል። ስለዚህ በኢትዮጵያ ውስጥ ልንፈጥር የምንችለው ራሱ ዲሞክራሲያዊ ስርዓት ነው። ስለዚህ እናንዳርጋቸው የሰሩት ስህተት እኛም ላይ ተደግሟል። ይቅርታ ሰው ይቀው። በዛ መልኩ ቢቀጥሉ ኖሮ እነዚህ እውነት ወንድሞች ይሆናሉ። ከቀጠልኩም በዛ መልኩ ቀጥላለሁ የሚል ስሜት ነበረኝ። ነገር ግን እናንተን ተሰስታችሁ ሌሎችንም እያስሳታችሁ ነው። ስለዚህ ሌሎችን ተሳስተው አጠቃላለ ሁኔታ ወደ ሌላ ነገር ተቀይሯል። በዚህ ሁኔታ ምንም የሚያስከትለኝ ነገር የለም ሚል ነገር ነግሬ ስለነበረ ወደ ኢትዮጵያ ስንገባ ምናልባት እግዚአብሔር ብሎ ያለውን መንግስት ተቆጣጥረን ወይም ደግሞ አሸንፈን አዲስ አበባ ከመግባታችን በፊት ኢንተርናሽናል ኮሚኒቲው ጣልቃ የሚገባበት ሁኔታ ይኖራል። በዛ ሰዓት ወታደራዊ ኃይሉን በተጠንቀቅ እንዲቆም አድርገን፣ ነገር ግን የውጭ ያለው የፖለቲካ እንቅስቃሴ ወይም ምናምን ንቅናቄው ወደ አገር ቤት ገብቶ ስልጣን እንዲረከብ እና በዚህ መልኩ ስልጣን ለህዝብ የሚሸጋገርበት ሁኔታ ነው እንጂ ወታደራዊ ኃይሉ ስልጣኑን ከያዘው ማያስተላልፍበት መንገድ እንዲፈጠር ይችላል። ምክንያቱም ጥያቄ ይሄ ነበርና በዚህ መልኩ መልስ ተሰጠ። ያ መልስ መልስ ከመስጠት አንጻር እንጂ በቂ መልስ ነው ብዬም አላስብም። እኔ ወስኛለሁ። እኔ በአካባቢ ሰንቻለሁ ይህ ያለኝ አቋም ብዬ ስገልጽለት በአቋማችን ሌሎችም እንደዚ አይነት አቋም ያላችሁ በአቋማችሁ ከሰማችሁ እኔ ምንም ነገር ልፈቅድላችሁ አልችልም። ስለዚህ መሻገር ማስረክባችሁ ይሄ ያለኝ ታታ ማለት በቃ ይሄ ከሆነ አቋምን የምትፈልገውን ነገር ሁሉ ማለት ትችላለ የሚል ነገር ተናገርነ። እንዳለውም ይህን በተናገረው በነጋታ የሻቢያ ልዑክ ቡድን መጣ። የመጡትም ኮሎኔል ፍጹም፣ ምክትሉ ዳዊት፣ ሶስተኛው ሰው ሮቤል ነው። እነዚህ ሶስቶች ምናልባት በወታደራዊ መኪና መሳሪያ ጋቸው ይመጣሉ ብለን ነበር የጠበቅነው። ወደ እስር ቤት እንሄዳለን የሚል ፍራቻ ነበር የነበረን። አጋጣሚ ሆኖ እነዚህ ሰዎች ብቻ መጡ። መጡናም ያለውን ሁኔታ አስረዱን። ለእንግድነት መጡ የነበሩ ሰዎች አስመራ ላይ ነግረውኛል። ይህንም ስለነገሩኝ ችግሩን ለመፍታት የመጣሁት እዚህ ድረስ የመጣሁት። ስለዚህ በመንግስት ደረጃ ያለውን አቋም ልንገራችሁ። ይህን ነገርኳችሁ በኋላም ችግሩን ወደ መፍታቱ እንሄዳለን አለ። የመንግስትን አቋም ብሎ የገለጸልን ግንቦት ሰባት ይህን ተስፋ ነው። የኤርትራ መንግስት ትልቅ እምነት የጣለበት ድርጅት ነው። በኢትዮጵያም ተስፋ ሆናችሁ እያለ ትናንት ተፈጥራችሁ ዛሬ ፈረሰ ሊባል በጣም ትልቅ ውርደት ነው። የኤርትራ መንግስትም ይሄን አይፈቅድም። ስለማይፈቅድም ሌላ ነገር እንቅስቃሴ አይፈቅድላችሁም። ከዚህ መሄድ የሚባል ነገር እለቃለሁ የሚባለው ነገር ከጭንቅላታችሁ አውጥታችሁ ጣሉት። ይህን ልናደርገው አንችልም፣ ምክንያቱም ድርጅቱ መፍረስ ነው። ይህን ሰዎችና ይልቁንስ የማይፈታ ችግር የለም። ችግር ካለ እኛው ተሰባስበን ችግሩ ምን ላይ ነው ብለን ተወያይተን እንፍታው በሚል ኮሎኔል ፍጹም ንግሩን አደረገ። ሌሎችም በተመሳሳይ ሁኔታ ይህንን ተናገሩ። ዞሮ ዞሮ የእኛም አንደርስታንዲንግ ምንድን ነበረ? ከዚህ ቦታ ላይ መልቀቅ አይቻልም። ምናልባት አካባቢዎችን መውጣት ተጠቅሞ መውጣት ካልተቻለ በስተቀር እኛ ራሰብ ነው እና ምናልባት ራይ ተብሎ በታሰበበት ሁኔታ ራሱ ድርጅቱ ሊንቀሳቀስ አይችልም። ያለን አማራጭ ያለው ሁኔታ ተስማምቶ መቀጠል ነው የሚል አቋም ላይ ስለቀጠለ ያሉንን ነገር ተቀብለን ለመሄድ ነበር የተስማማ ነው እና ችግሩ ምንድን ነው የሚል ጥያቄ አቀረቡ። ያለውን ችግር ነገር ናቸው ባጭሩ የነገርኳቸው የተፈጠረ ነገር ከአንዳርጋቸው ጋር እንግዲህ ተነጋግረው የመጡትን ነገር አናውቅም። አንዳርጋቸው ስህተት እንደሰራ ለዛም ይቅርታ መጠየቅ እንዳለበት ተስማምተው የነበረውም ክስተት ስህተት እንደተፈጠ በአጠቃላይ ስህተት እንደነበረ አባላት ትክክል እንደነበሩ ገልጸው ድጋሚ ምርጫ እንዲካሄድ ስምምነት ላይ ተደረሰ። ድጋሚ ምርጫ ስምምነት ከተደረሰ በኋላ በዛ ሁኔታ እነሱ ታዛቢ የሆኑበት ምርጫ ሊደረግ ቻለ። እንግዲህ እዛ ጋር የሰሩ ስራ አለ። መጀመሪያ ውጤት ሌላ እንዲያወራው፣ ምክንያቱም በድጋሚ ምርጫ ሌላ ነገር ነው የተከሰተው። በተለይ አንዳርጋቸው ጽጌ መስራት የነበረበት ስራ ነበረ፣ ስራውን ሰርቷል። እኛ ግን ያው ያልሆነን ተስማምተን ለመሄድ ነበር እና ምንም ሌላ ነገር የምንሰራው ነገርም አልነበረም። ዝም ብሎ ምርጫው እንዲካሄድ አድርጎ ዝም ብሎ ነገሮች እንዲቀጥሉ ነበር የፈለግነው። ድጋሚ ምርጫ ሻቢያዎች በተገኙበት፣ ሶስቱ ታዛቢዎች በተገኙበት እንዲካሄድ ነበር የተወሰነው። ከምርጫው በፊት አንድ አሳዛኝ ነገር ተፈጠረ። ምሳ ከመብላታችን በፊት ስብሰባ ነበረ። ስብሰባውን ጨርሰን ከስብሰባ በኋላ ከምሳ በኋላ ምርጫው እንዲካሄድ ነው ይህን የሻቢያ ባለስልጣኖች ባሉበት በተገኙበት በሚል ማለት ነው። በወቅቱ ቃለም ጉባኤ እያንዳንዱ ቃለ ጉባኤ ይዝ የነበረው የህዝባዊ ኃይሉ ከዳላስ የመጣው ያ የሚባለው ልጅ ነበረ። እያንዳንዱን ቃለ ጉባኤ ይዝ ነበረ። ነገር ግን ስብሰባውን ዘግተን ለምርጫ እንገናኝ ተብለን ተለያይተን ለምሳ ስንለያይ እኛ ባልተገናኘንበት ሁኔታ አንዳርጋቸው ጽጌ ቃለ ጉባኤ አስይዟል። በኋላ ነው የተነገረን። አንዳርጋቸው ጽጌ ህዝባዊ ኃይሉ አባል እንደሆነ ለዲያ ገልጾ ምርጫ ላይም እንደሚሳተፍ ነግሮት ዲሀ ሞኛ ሞኝ ነው በዛ መልኩ ተረድቶ ቃለ ጉባኤ ላይ አሰቶት ለምርጫ ስንገናኝ ምርጫ ከመግባታችን በፊት በሚያሳዝን እና በሚያሳፍር ሁኔታ ዲያ ከዛ በፊት ምሳ ሰዓት ላይ ምሳ በመሆኑ ያልተገኛቸው ሰዎች ብሎ ይህን ነገር ያስረዳል። ለምን ይሆናል መጀመሪያ ስለምን አልመረጠ የሚል ክርክር ውስጥ በዛ መግባት አላስፈላጊ ነበረ። አንዳርጋቸው ጽጌም ከታዛቢነት ወደ መራጭ መድረክ ተፈቀደ። ከዛት በኋላ ሻዕቢያዎች ታዛቢ በሆኑበት መድረክ ማለት ነው። በዛ ሁኔታም የምርጫው ሂደት ቀጠለ። አባላት ምርጥ ድምጻቸውን ሰጡ። መጨረሻ ላይም አንደኛውና ሁለተኛ ዋና አዛዥና ምክትል አዛዥ የሚባሉት ተመረጡ። ለምሳሌ ዋና አዛዥ ሶስት እጩዎች ቀርበው ነበረ። አሰፋ ገበየው እኔ ለእጩነት ቀርበን ነበረ። በወቅቱ እኔ ራሴን ኤሊሚኔት አደረኩኝ። ሁለቱ ተወዳደሩ፣ አሰፋ አሸነፈ። ሁለተኛ አዛዥ ላይ ገበየው አሸነፈ። በዛ መልኩ ምርጫው ተጠናቀቀ። በዛ መልኩ ምርጫው ከተጠናቀቀ በኋላ የቀረው ነገር ቢኖር ይሄ መዋቅር መዘርጋት የሚባለውን ነው። መዋቅር መዘርጋት ማለት ደግሞ ወደ ተግባር መግባት ማለት ነው። ወደ ተግባር ለመግባት ደግሞ በመዋቅሩ በተፈጠረው መዋቅር ውስጥ ሰዎችን አሳይን፣ የስራ ኃላፊዎችን ወይም የአመራር የስራ ዘርፍ ኃላፊዎችን ሰዎችን መመደብ የሚል ነው። ይሄ ደግሞ በተመረጡ ሰዎች በምርጫ በተመረጡ ሰዎች የሚፈጸም ነበር በህገ ደንባችን መሰረት። በዛ መሰረት እነዚያ ሰዎች በሚቀጥለው ቀን ሰዎችን ሰየሙ። ከሰየሙ በኋላ ይፋ አደረጉ። ይፋ ባደረጉበት ሰዓት ለእኔም የተሰጠኝ የስራ ድርሻ ቢኖር የፋይናንስና አስተዳደር የስራ ክፍል ነው።
የዝግጅታችን ተከታታዮች ክፍል 1 በዚሁ ይጠናቀቃል። በሚቀጥለው ክፍል 2 ይዘን ቀርባለን። እስከዛው ደህና ቆዩን።